ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኔ 18 ማክሰኞ ምሽት 2016 ዓ.ም ትምህርት መሰናዶ ጀመረ። በጋምቤላ ከተማ ግጭት ሁለት ሰዎች በታጣቂዎች መገደላቸው ተገለጸ።
ዋጋ ተፈቶ ነበረ። በዛ ደግሞ ንግዱ እንደገና በተጀመረ ሰዓት በኋላ ደግሞ ተጀመረ። ጌጤ የሚባል ወንዝ አለ። ጌጤ ወንዝ እነሱ ገላቸው ለማጠፍ ሲሄዱ ተኩስ ተከፈተባቸው። መጀመሪያ ቦምብ ነበር ወረላቸው። ከቦምብ በኋላ ግን ተኩስ ተከፈተላቸዋል።
ዘገባለን። በሌላ በኩል በዋግ ህምራ ዞን 15 ህጻናት በኩፍኝ ወረርሽኝ ህይወታቸው ማለፉን የአካባቢው ጽህፈት ቤት አስታውቋል። እንዲሁም ደግሞ ሌሎች ዓለም አቀፍና እንዲሁ ሀገር ውስጥ ዜናዎችና ዘገባዎችን ይዘን ነው ወደ እናንተ የመጣነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ 4 ሰዓት ድረስ የሚተላለፈውን መሰናዶ እየመራው ኤደን ገረመው አብሬያችሁ እዘልቃለሁ። ኤልያስ አስማረ ስርጭቱን ከስቱዲዮ በመሆን ያቀናብርልናል። ጽዮን ግርማ ዋና አዘጋጇ ናት። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ እየጋበዝኩ አሁን ከዓለም ዙሪያ ለተሰባሰቡ ዜናዎች ወደ አሉላ ከበደ አመራችኋለሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያ ርዕሶቹ ነው። የኢህአፓ ሊቀመንበርና ሌሎች ከእስር ተለቀቁ። በኬንያ ለተቃውሞ ሰልፍ የወጡ በፖሊስ ባስለቃሽ ጭስና የፕላስቲክ ጥይት ተተኮሰባቸው። የዩናይትድ ስቴትስን የደህንነት ማስጠንቀቂያ ተከትሎ ሁለት የአየር መንገዶች ወደ ሞቃዲሾ የሚያደርጉትን በረራ ሰረዙ። ወደ ዝርዝሩ እንዘልቃለን። የኢህአፓ ሊቀመንበርና ሌሎች ከእስር ተለቀዋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ዝናቡ አበራን ጨምሮ ሁከትና ብጥብጥ በማስነሳት በሚል ወንጀል ተጠርጥረው በእስር ላይ የቆዩ 9 ተጠርጣሪዎች ዛሬ ከእስር መለቀቃቸውን የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ለአሜሪካ ድምጽ ገልጠዋል። ተጠርጣሪዎቹ የተፈቱት የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ሰኞ ሰኔ 10 ቀን የሰጠውን የዋስትና ውሳኔ እንዲጸና ጠቅላይ ፍርድ ቤትና በትላንትናው ዕለት መወሰኑን ተከትሎ መሆኑን ተናግረዋል። የዋስትና ጥያቄው ተቀባይ ማግኘቱን የተቃወመው ፖሊስ ባለፈው ሳምንት ረቡዕ ለጠቅላይ ፍርድ ቤት ይግባኝ አቅርቦ እንደነበርም የሚታወስ ነው። ጠቅላይ ፍርድ ቤቱ ትናንት ውድቅ ያደረገውም ይህንኑ ይግባኝ ነው። ከ9 ተጠርጣሪዎች ውስጥ ከመጋቢት 17 ቀን 2016 አንስቶ በስር ላይ የቆዩት የኢህአፓ ሊቀመንበር አቶ ዝናቡ አበራን ጨምሮ 5ቱ የእርስ በርስ ጦርነት ይብቃ በሚል መሪ ቃል ላለፈው ህዳር 30 2016 ዓ.ም ተጠርቶ የነበረውን ሰላማዊ ሰልፍ ሲያስተባብሩ ከነበሩት ፖለቲከኞች መካከል መሆናቸው ታውቋል። በኬንያ ለተቃውሞ ሰልፍ የወጡ ሰልፈኞች ላይ ፖሊስ አስለቃሽ ጭስና የፕላስቲክ ጥይት ተኩሷል። የኬንያ ፖሊስ በቅርቡ የአገሪቱ ፓርላማ ያጸደቀውን መጠነ ሰፊ የግብር ጭማሪ የሚጠይቅ ረቂቅ የፋይናንስ ሕግ ለመቃወም በወጡ ሰልፈኞች ላይ ነው አስለቃሽ ጭስና የፕላስቲክ ጥይት የተኮሰው። ይህ በእንዲህ እንዳለ የፓርላማውን መግቢያ ጥሰው ለመግባት በሞከሩበት ወቅት ሰልፈኞች በፖሊስና በሰልፈኞች መካከል ግጭት በተቀሰቀሰበት ወቅት በፓርላማው ህንጻ ላይ የእሳት አደጋ መቀስቀሱ ታውቋል። ቀደም ሲል ሰልፈኞቹ ወደ ፓርላማ እንዳይገቡ ለማድረግ በናይሮቢ የንግድ መናኸሪያ መንደሮች አካባቢ ቁጥሩ የበዛ ፖሊስ ተሰማርቶ እንደነበር ተገልጧል። የኬንያ መንግስት አገሪቱ ያለባትን ግዙፍ ዓለም አቀፍ ዕዳ ወለድ ላለማቋረጥ ያስፈልገኛል በሚል ያቀረበውን ረቂቅ ሕግ በመቃወም ከቅርብ ቀናት ወዲህ በወጣቶች የሚመራ የኢንተርኔት እንቅስቃሴ በኬንያ እየጨመረ መምጣቱም ተመልክቷል። በአንጻሩ የተቃውሞ ሰልፎቹ በአብዛኛው ሰላማዊ መሆናቸው ቢዘገብም ባለፈው ሳምንት በተካሄዱ መሰል የተቃውሞ ሰልፎች ወቅት ሁለት ሰዎች መገደላቸውን ያመለከቱ አንዳንድ የሀገር ውስጥና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ፖሊስ በሕገ ወጥ መንገድ ሰልፈኞችን እያሰረ ነው ሲሉም ከሰዋል። ይህ እንዲህ እንዳለ የሕግ አውጪዎች ቀደም ሲል በረቂቅ ሕጉ ተካተው የነበሩ በዳቦ በተሽከርካሪ ባለቤትነትና በግብይት ልውውጥ ላይ ሊጣሉ የታቀዱ አንዳንድ የቀረጥ ጭማሪዎችን ሰርዘዋል። የገንዘብ ሚኒስቴር በበኩሉ በረቂቅ ህጉ ላይ የሚደረግ ለውጥ $1.5 ቢሊዮን የበጀት እጥረት ይፈጥራል ብሏል። በዛሬው ዕለት በደቡባዊ ምስራቅ የወደብ ከተማይቱ ሞምባሳና በምዕራባዊቱ የኪሱሙ ከተማ ረቂቅ የፋይናንስ ህጉን የተቃወሙ ሰልፎች መካሄዳቸውም ታውቋል። ዩናይትድ ስቴትስ ለኢራን ጦር ሰራዊት ገንዘብ በማዘዋወር በወነጀለቻቸው ወገኖች ላይ ማዕቀብ ጣለች። ዋሽንግተን ለኢራን ጦር ሰራዊት በብዙ ቢሊዮን ዶላር የሚሰላ ገንዘብ በማዘዋወር በወነጀለቻቸው 50 የሚሆኑ ተቋማትና ግለሰቦች ላይ ነው ማዕቀቡን የጣለችው። የዩናይትድ ስቴትስ ገንዘብ ሚኒስቴር በዛሬው ዕለት ባወጣው መግለጫ እንዳመለከተው የማዕቀቡ ኢላማዎች ከአሁን ቀደም የዩናይትድ ስቴትስ ማዕቀቦች በተጣሉባቸው የኢራን መከላከያ ሚኒስቴር፣ የጦር ኃይሎች ግምጃ ቤትና እንዲሁም የእስላማዊ አብዮታዊ ዘብ የሚጠቀሙባቸው ሽፋን የባንክ አገልግሎት መርቦች ናቸው ብሏቸዋል። የተባለው ስውር የገንዘብ ማስተላለፊያ ዘዴ በተለይ ከነዳጅ ዘይትና የፔትሮ ኬሚካል ሽያጭ ገንዘብ የሚያገኙት ሁለቱ ተቋማት ዓለም አቀፉን የፋይናንስ ስርዓት መጠቀም የሚያስችላቸውን መንገድ በመፍጠር እንደ አውሮፓውያን ዘመን አቆጣጠር በ2020 አንስቶ ባለው ጊዜ በርካታ ቢሊዮን ዶላሮች የሚሰላ ገንዘብ እንዲያዘዋውሩ ረድቷል ሲል የዩናይትድ ስቴትስ ገንዘብ ሚኒስቴር በመግለጫው አክሏል። አያይዘውም ሁለቱ ተቋማት በዚህ መንገድ በኢራን የውጭ ምንዛሪ መስሪያ ቤትና ሽፋን በመሆን በሚያገለግሉ ባላቸው በውጭ ሀገራት ባሉ ኩባንያዎች አማካኝነት ያከማቹት ገንዘብ ቴህራን በጃዙር ለምትያካሄደው ጦርነት አጋሯ ለሆነው የየመን ሁቲ ሚሊሻ መርጃና ሩሲያ ከዩክሬን ጋር እያካሄደች ባለችው ጦርነት ያሰማራቻቸውን ሰው አልባ የጦር አውሮፕላኖች ለመላክ መጠቀማቸውን አመልክቷል። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። ዓለም አቀፉ የወንጀል ችሎት በቀድሞ የሩሲያ መከላከያ ሚኒስትር ላይ የእስር ማዘዣ አወጣ። ዓለም አቀፉ የወንጀል ችሎት ICC በቀድሞ የሩሲያ መከላከያ ሚኒስትር ሰርጌይ ሾይጉና በሩሲያ ወታደራዊ አዛዥ ጀነራል ቫለሪ ግራሲሞቭ ላይ ዛሬ የእስር ማዘዣ አውጥቷል። ICC በመግለጫው ይፋ እንዳደረገው ሁለቱ ተጠርጣሪዎች እንደ አውሮፓውያን ዘመን አቆጣጠር ከጥቅምት 2022 እስከ መጋቢት 2023 ባለው ጊዜ የሩሲያ ጦር ኃይሎች በዩክሬን የኤሌክትሪክ ኃይል ማመንጫ መሰረተ ልማቶች ላይ ባደረሱት የሚሳኤል ጥቃት ተጠያቂ ስለመሆናቸው በቂ ማስረጃ አለ ብሏል። ICC አክሎም ሾይጉና ግራሲሞቭ ሰላማዊ ሰዎችን ኢላማ ያደረጉ ጥቃቶችን በመምራትና ከመጠን ያለፈ ጉዳት በማድረስም ተጠያቂ ናቸው ሲል ሁለቱም በጦር ወንጀል የሚያስከስሱ ድርጊቶች መሆናቸውን ጠቁሟል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ባለፈው የግንቦት ወር በአዲሱ አስተዳደራቸው ውስጥ ባካሄዱት የካቢኔ አባላት ሽግሽግ መሰረት ሾጉንን ከመከላከያ ሚኒስትር ኃላፊነታቸው ማንሳታቸውም የሚታወቅ ነው። ይህ እንዲህ እንዳለ በሁለቱ አገሮች መካከል በቀጠለው ጦርነት ዩክሬን ከሁለቱ አገራት ድንበር አቅራቢያ በሚገኙ ሁለት አካባቢዎች ላይ በአንድ ሌሊት 30 ሰው አልባ አውሮፕላኖችን ያሰማራችበትን የአየር ጥቃት አድርሳለች ሲሉ የሩሲያ ባለስልጣናት ትላንት አስታውቀዋል። የሩሲያ መከላከያ ሚኒስትር በበኩሉ በቤልጎሮድ ግዛት 29 ሰው አልባ አውሮፕላኖችን፣ በቮሮኔዝ ደግሞ አንድ ሌላ ሰው አልባ አውሮፕላን መትቼ ጥያለሁ ብሏል። የሩሲያ ኃይሎች ባለፉት ቅርብ ወራት ውስጥ በፈጸሙት ወታደራዊ ጥቃት የተቆጣጠሯቸውን ቦታዎች እያሰፉ ከመጡባቸው የካርኪቭ ግዛት ማዶ የሚገኘው የሩሲያው የቤልጎሮድ ግዛት የዩክሬን ተደጋጋሚ የአየር ጥቃት ኢላማ መሆኑም ይታወቃል። በመጨረሻም የጋዛ ጦርነት የረሃብ ቸነፈር ስጋት ሆኗል ተባለ። በጋዛ ሰርጥ ያለው እጅግ አደገኛ ሁኔታ አሁንም እንደቀጠለ መሆኑን በተባበሩት መንግስታት ድርጅት የተደገፈው የምግብ ዋስትና ሪፖርት አስታወቀ። የእስራኤልና የሐማስ ጦርነት ከቀጠለና የሰብአዊ ረድኤት አቅርቦት እስከተገደበ ድረስ በመላው ጋዛ የረሃብ ቸነፈር አደጋው አይቀሬ መሆኑን ሪፖርቱ አመልክቷል። በእንግሊዝኛው ምህጻረ ቃል አይፒሲ የተባለው የተቀናጀ ምግብ ዋስትና ምዕራፎች ትናንት ሪፖርት ባደረገበት ወደ ግማሽ ሚሊዮን የሚሆኑ የጋዛ ነዋሪዎች የረሃብ ቸነፈር አፋፍ ላይ መሆናቸውንና ከ745,000 ሰዎች በላይ አጣዳፊ ረሃብ ደረጃ ላይ መድረሳቸውን አመልክቷል። የሪፖርቱ አቅራቢዎች አክለውም ከጋዛ ህዝብ 96% ማለትም 2.15 ሚሊዮን ሰዎች በአሁን ወቅት በከባድ የምግብ ዋስትና እጦት ችግር ላይ እንዳሉና የሁኔታም እስከ መጪው መስከረም ወር ድረስ የሚቆጥል መሆኑን አመልክተዋል። ክብራትና ክብራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
ከዓለም ዙሪያ የተሰባሰቡትን የማክሰኞ ምሽት ሰኔ 18 2016 ዓ.ም ዜናዎች ያደረሰን አሉላ ከበደ ነበረ። እናመሰግናለን። ዝግጅቶቻችን ይቀጥላሉ። ኤደን ገረመው መስተናደውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን በማቀናበር፣ አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን፣ አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አሁን ወደ አብይ ርዕስ እንሻገር። በጋምቤላ ከተማ ባለፈው ሳምንት እሁድ ምሽት በጀመረውና በማግስቱ ሰኞ በቀጠለ ግጭት ሰዎች መገደላቸውን ነዋሪዎች ገልጸዋል። የክልላዊ መንግስቱ የሰላምና የጸጥታ ቢሮ በበኩሉ በግጭቱ 2 ሰዎች መገደላቸውና ሌሎች 4 ሰዎች ደግሞ መቁሰላቸውን ለአሜሪካ ድምጽ አስታውቋል። በጋምቤላ ከተማ የሚገኙ የመጀመሪያ ደረጃና የሪፈራል ሆስፒታሎችም በግጭቱ የቆሰሉ ሰዎችን እያከሙ እንደሚገኙና የሞቱም መኖራቸውን ለአሜሪካ ድምጽ አረጋግጧል። ገብረ ሚካኤል ገብረ መድህን ዘገባለሁ።
ባለፈው ሳምንት እሁድ ሰኔ 16 ቀን 2016 ዓ.ም በጋምቤላ ከተማ የተከሰከሰውና በማግስቱ ሰኞም ቀጥሎ እንደዋለ በተገለጸው ግጭት 2 ሰዎች በታጣቂዎች መገደላቸውን ለደህንነቱ በመስጋት ስሜ እንዳይጠቀስ ያለን አንድ የአካባቢው ነዋሪ ለአሜሪካ ድምጽ ተናግረዋል። አሳይ ሰጪው በእለቱ ከምሽቱ 3 ሰዓት ጀምሮ ተኩስ ሲሰማ እንደነበረ በመግለጽ ስለሁኔታው እንዲህ አፍረድቷል።
ንግዱ እንደገና በከተጀመረ ሰዓት በኋላ ነርማ ተጀመረ። ደጀብ እንባል ወንዝ አለ። ደጀብ ወንዝ እነሱ ከላቸው ለማጠፍ ሲሄዱ ተኩስ ተከፈተባቸው። መጀመሪያ ቦምብ ነበር ላቸው። ከቦምብ በኋላ ግን ተኩስ ተከፈተባቸዋል።
ግጭቱ የተከሰተባቸው የከተማዋ አካባቢዎች ጀጀቤ ተራራና በአቅራቢያው የሚገኝ ወንዝ እንዲሁም ጓላት የሚባለው ሰፈር እንደሆነ የገለጸልን ሌላ አስተያየት ሰጪም የግጭቱ ተሳታፊዎች አንድ ዘመዱን እንደገደሉበት ተናግረዋል።
ተካባቢ ያው የተኩስ ድምጽ ሰማ ነበርና የአንድ ሾፌር ህይወት መጣት ሆኗልና ለሁለቱም የተቆሰሉ ሰዎች ነበሩ።
ማታ ነው አንድ ሰው የተገደለው?
አዎ አንድ ሰው ሞቷል፣ አንዱ ደግሞ ቆስሏል። ከሰዓት በኋላ ደግ ዘመድ ነው አሁን ቀብረን ጨርሰዋል። የታጠቀ ሰው ዛፍ ላይ ወጥቶ ሰዎቹ በመንገድ የተንቀሳቀሱ ሲሄድ ካየ በኋላ ነው የነገር ድርጊት የፈጸሙላቸው። ዛፍ ላይ ሆኖ ተኮሰ።
የጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል ኃላፊ አቶ ሮንጎኝ ደግሞ እሁድ ምሽት በጀመረው ግጭት በታጣቂዎች ጉዳት የደረሰባቸው ሰዎች የሕክምና እርዳታ እየተደረገላቸው እንደሚገኙ ተናግረው የአንድ ሰው ሕይወት ማለፉንም ጠቁመዋል።
ጠዋት ላይ አንድ ሰው መጥቶ ነበር፣ በርሆ ላይ ነው የተመጣ። ከሰዓት ደግሞ ወደ 9 ሰዓት አካባቢ ሁለት ሰው መጥቶ ነበሩ፣ አንዱ ድሩ ላይ ነው የተመጣ፣ አንዱ ደግሞ እዛው አልቆ ነው የመጣ፣ እዛ ሞቶ ነው የመጣ ያመጡት።
እስካሁን በእናንተ የተመዘገበው ሞት
አንድ ነው። አንዳንድ ቁስለኞች 2 አሉ ሆስፒታል ውስጥ ናቸው።
የጋምቤላ ሪፈራል ሆስፒታልም እንዲሁ በግጭቱ በጽኑ የተጎዱ 4 ሰዎችን እያከመ እንደሚገኝና ከነርሱም ውጭ የአንድ ሰው ህይወት ማለፉን ለአሜሪካ ድምጽ በሰጠው መረጃ አመልክቷል። የጋምቤላ ክልል የሰላምና የጸጥታ ቢሮ ኃላፊ አቶ ባጓል ጆክ በግጭቱ 2 ሰዎች መገደላቸውንና 4 ሰዎች ደግሞ መቁሰላቸውን በአጭር የጽሑፍ መልእክት በሰጡን ምላሽ አስታውቀዋል። እሁድ ምሽት የጀመረውን ግጭት ተከትሎ ትላንት ሰኞ በከተማዋ የሰላም መደፍረስና የእንቅስቃሴ መስተጓጎል አጋጥሞ እንደነበር ሁለተኛው አስተያየት ሰጪ ተናግረዋል።
ያው እንቅስቃሴ የለም በተለይ የከተማ ዋና ደባበሽ ምንም ባደርስ እንግዲህ የለውም መኪናም የለም ያው ካለ ጸጥታ መኪናች ወስደቀ።
ትላንት ከቀትር በኋላ አንስቶ በከተማዋ የመንግስት የጸጥታ ኃይሎች መሰማራታቸውን የነገሩን አስተያየት ሰጪዎቹ ዛሬ ማክሰኞ የተሻለ መረጋጋትና አንጻራዊ ሰላም እንደሚታይ ጠቁመዋል። ከዚህ ቀደም ግንቦት 30 ቀን 2016 ዓ.ም ምረት በጋምቤላ ከተማ ታጣቂዎች በአንድ የመዝናኛ ክበብ ውስጥ በከፈቱት ተኩስ 9 ሰዎች ቆስለዋል። በተመሳሳይ በግንቦት ወር መጀመሪያ ላይ በዚሁ ክልል ኢታንግ ልዩ ወረዳ በታጣቂዎችና በመንግስት የጸጥታ ኃይሎች መካከል በተከሰተ ግጭት 11 ሰዎች መገደላቸውንና 23 ሰዎች መቆሰላቸውን የክልሉን የሰላምና የጸጥታ ቢሮ ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የተከታተላችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በዋግ ህምራ በሄረሰብ አስተዳደር ዞን መደበኛ ክትባት በመቋረጡ በተከሰተ የኩፍኝ ወረርሽኝ ባለፈው ወር ብቻ 15 ህጻናት መሞታቸውን የዞኑ ጤና ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አቶ አሰፋ ነጋሽ ዛሬ ማክሰኞ ለአሜሪካ ድምጽ እንደገለጹት በአካባቢው በተደጋጋሚ ባጋጠመው የጸጥታ ችግር የተነሳ ህጻናት በእድሜያቸው ማግኘት የነበረባቸውን መደበኛ ክትባት አላገኙም። ከአምስት ወራት በፊት በሰህላ ሰየምት ወረዳ ብቻ ተከስቶ የነበረው የኩፍኝ ወረርሽኝ በሁሉም ወረዳዎች በመስፋፋቱ በአሁኑ ሰዓት 2000 ህጻናት በወረርሽኙ መያዛቸውንም ጨምረው ገልጸዋል። በቅርቡ ህጻናቱ በዘመቻ መልክ የክትባት አገልግሎት እንደሚጀመር የጠቆሙት ኃላፊው በጸጥታው ችግር የተነሳ ለባለሙያዎች ተደራሽነት አዳጋች በመሆኑ ወረዳዎቹ ያሉ ህጻናትን ለመታደግ እረጂ ድርጅቶች ትብብር እንዲያደርጉ ሲሉ ጥሪ አቅርበዋል። አስቴር ምስጋናው ዝርዝር አላት።
በዋግምራ በሄረሰብ አስተዳደር ዞን እንዳጋጠመ በተገለጸው የተፈጥሮና ሰው ሰራሽ አደጋ ምክንያት ህጻናት ማግኘት የነበረባቸውን መደበኛ ክትባት መስጠት አለመቻሉን ያመለከቱት የጤና ጽፈት ቤት ኃላፊ አቶ አሰፋ ነጋሽ በሳህላ ሰየምት ወረዳ ከአምስት ወራት በፊት ተከስቶ በሁሉም ወረዳዎች በተስፋፋው የኩፍኝ ወረርሽኝ ህጻናት መሞታቸውንና በሺዎች የሚቆጠሩም መያዛቸውን ተናግረዋል።
ሌሎች በሽታዎች አሉ ከድርቁ ተያይዘው የተነሱ በስፋት ግን ጉዳት ያስከተለብን የኩፍኙ ነው። እያለ በሽታውም እየተዘዋወረ ኦልሞስት ሁሉም ወረዳዎች ላይ ተዳርሶብናል። አሁንም አዲስ አክቲቭ ኬዝ ደህናና ጣግብዙ ወረዳ ላይ እያከምን ያለንበት ሁኔታ ነው ያለው። እነዚህ ወረዳዎች ላይ ያው በጣም ነው ችግሩን አሳሳቢ ያደረገው እና እኛም ጥሪ እንድናስተላልፍ ያደረገን አካባቢዎቹ ላይ እኛ ገብተን የጤና አገልግሎት መስጠት አንችልም። ያው የተወሰኑት ቀበሌዎች ላይ ማለት ነው። የመጀመሪያው ሌሎች ታጣቂዎች ነው ያሉበት። ስለዚህ በዛ ሁኔታ የእኛ መኪኖች የእኛ ባለሙያ የእኛ መዋቅር ገብቶ አገልግሎትን መስጠት ትንሽ እያስቸገረን ስለመጣ ኢንተርናሽናል ኤንጂኦዎች የሚባሉት ላይ ከኤምኤስኤፍ ኤስአርሲ እንደዚህ እየገቡ ሕክምና አገልግሎት ሊሰጡ የሚችሉትን ጥሪ ማድረግ ፈልገን ያሳወቅ ነው። ከሳህል ላይ የነበረው ወደ ሰቆጣ ዙሪያ፣ ከሰቆጣ ዙሪያ ዝቋላ እያለ ሁሉም ወረዳዎች ላይ ሞቶች አሉ። በጠቅላላ እስካሁን ወደ 15 የሚደርሱ ህጻናት በወረርሽኙ ሞተውብናል። አጠቃላይ የተያዙት ደግሞ አሁን ወደ 2000 እየተጠጋ ያለበት ሁኔታ ነው ያለው።
በዞኑ የአበርገሌ ወረዳ ነዋሪ የሆኑት ወይዘሮ ዊልካ አይሰር ከሶስት ልጆቻቸው መካከል የስድስት ወር ህጻን የሆነችው ልጃቸው እስካሁን ምንም አይነት ክትባት አለመውሰዷን ተናግረዋል። ምክንያቱ ደግሞ ከቀድሞ መኖሪያቸው ወደ ገጠራማው የቤተሰቦቻቸው አካባቢ በመሄዳቸውና በዚያው ባለው የጸጥታ ችግር አገልግሎቱ ስለተቋረጠ እንደሆነ በህምጠኛ ቋንቋ በአስተርጓሚ አማካኝነት አስረድተዋል። ወይዘሮ ሙሉ አለሙ የተባሉ የጤና ባለሙያ በበኩላቸው ወይዘሮ ዊልካን እንዴት እንዳገኙአቸው አስረድተውናል።
ታዘመችው ልጅ የስድስት ወር ይሄ ለወሊድ ወጣች። ከዛ ክርስትና ምናምን ለማሳለፍ እዛ ቆይሽ፣ አሁን እንደገና ከገጠር ወደ ከተማው ገብታል። መንግስት ወዳልገባበት ከእንትን ቀበሌ ላይ የነበረ እሱ መንግስት የገባ በኋላ ደግሞ ወደ እዚህ የተመለሰችበት አጋጣሚ ነው ያለው እና ከዛኛውም አልደረሰችም እዚኛውም አልደረሰችም እና በመሀል ላይ ነው ያገኘናት። ለዛ ነው
በአማራ ክልል በመንግስት መንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል አሁንም የቀጠለው ግጭት አንዳንድ አካባቢዎች ለሰባዊ ድጋፍና ክትባትን ለመሳሰሉ የህክምና አገልግሎቶች ተደራሽ እንዳይሆኑ ማድረጉን የአውሮፓ ህብረትን ጨምሮ ልዩ ልዩ የተራድኦ ድርጅቶችና ዓለም አቀፍ አጋሮች በጊዜው ገልጸዋል። የዋግምራ ብሔረሰብ አስተዳደር ዞን ጤና ጽፈት ቤት ኃላፊም ለወረርሽኙ መከሰትም ሆነ መስፋፋት ዋና ምክንያቱ የጸጥታው ችግር እንደሆነ የተገለጸውን ይጋራሉ።
ለኩፍኙ ቁጥር አንድ ምክንያቱ ያው የክትባት ተደራሽነቱ ክፍተት መኖሩ ነው። እንግዲህ በኮቪድ ተቋርጦ ነበር ክትባት ፕሮግራሙ። ከዛ በኋላ በሰሜኑ ጦርነት፣ ከዛ በኋላ ደግሞ እኛ ተደራሽ ማድረግ ባለመቻላችን፣ አሁን ደግሞ በተፈጠረው ግጭት በተለያየ ምክንያት የክትባት ተደራሽነቱ በጣም አደገኛ ሁኔታ ውስጥ ገብቶ ነበረ። እሱ ምክንያት ላይ ደግሞ የምግብ እጥረቱ ወይም ደግሞ እዚህ የድርቁ ያመጣው የምግብ እጥረት ጋር ተዳምሮ ምክንያቱ ሆኗል ማለት ነው።
በዞኑ በህይወት ዘመናቸው ክትባት አግኝተው የማያውቁና ክትባት ጀምረው ያቋረጡ እድሜያቸው ከአንድ እስከ አምስት ዓመት የሆኑ ከ16,000 በላይ ህጻናት መኖራቸውን የገለጹት የጤና ጽፈት ቤት ኃላፊው በቅርቡ በዘመቻ መልክ የክትባት አገልግሎት ለመስጠት ከክልሉ ጤና ቢሮና ከህብረተሰብ ጤና ኢንስቲትዩት ጋር በመሆን ስራ እንደሚጀምሩ አስታውቀዋል። ሆኖም በጸጥታ ችግሩ የተነሳ የመንግስት የጤና ባለሙያዎች የማይደርሷቸው ወረዳዎች መኖራቸውን ኃላፊው ጠቁመው ረጂ ድርጅቶች እንዲገቡ ጥሪ አቅርበዋል። ለአሜሪካ ድምጽ አስቴር ምስጋናው ነው።
ተከታዩ ዘገባችን ወደ ትግራይ ነው የሚወስደን። በትግራይ ክልል በሴቶች ላይ ተበራክቷል የተባለ እገታ፣ ግድያና ጾታዊ ጥቃት እንዲቆም የሚጠይቅ ሰልፍ በመቀለ ከተማ ተካሂዷል። በሺዎች የሚቆጠሩ ሴት ሰልፈኞቹ መንግስት ጸጥታን ያስከብር፣ ለተበዳዮችም ፍትህን ይስጥ ሲሉ ተሰምተዋል። ለሰልፈኞቹ ምላሽ የሰጡት የትግራይ ክልል ፍትህ ቢሮ ኃላፊ አቶ ሀዱሽ ተስፋ በክልሉ በተለይም በሴቶች ላይ አሰቃቂና በጭካኔ የተሞሉ ያልተለመዱ ጥቃቶች መበራከታቸው አሳዛኝ መሆኑን ገልጸው መንግስት ችግሩን ለመፍታት እንደሚሰራ ተናግረዋል። በተመሳሳይ በትግራይ ክልል የሚንቀሳቀሱ አራት ተቃዋሚ ፓርቲዎች ትላንት ሰኞ በጋራ በሰጡት መግለጫ በክልሉ ስርዓት አልበኝነት መንግስቱን በመጥቀስ ጊዜያዊ አስተዳደሩን በድክመት ወቅሰውታል። ሙልጌታ ጽሃ ዘገባለሁ።
በትግራይ ክልል በሴቶች ላይ የሚፈጸመው ግድያ፣ እገታና ጾታዊ ጥቃት ያለበቂ ተጠያቂነት እየተስፋፋ መሆኑን የገለጹ የመቀለ ከተማ ነዋሪ ሴቶች ድርጊቱን በመኮነን ለጉዳተኞች ፍትህን የሚጠይቅ ሰልፍ በከተማዋ አደባባዮች በዛሬው ዕለት አካሂደዋል። መንግስት በክልሉ ሴቶች ላይ በተደጋጋሚ እየተፈጸመ ያለውን ጥቃት እንዲያስቆም ለመጠየቅ ሰልፍ መውጣታቸውን የገለጸችው ከአስተባባሪዎቹ አንዷ ሰምሃል ኪዱ በሰልፉ ስለተነሱ ሐሳቦች ለአሜሪካ ድምጽ አስረድታለች።
አነ ንፍትህየ ተቃሊሰ አነ ንፍትህየ መስዋዕት ከፊለ መጮይትን አተልተል ሸዋትና ደው
እኔ ለፍትህ ነው የታገልኩት። ፍትህ ይንገስ። በእህቶቻችን ላይ እገታና ግድያ ይቁም። እህቶቼን አታግቱ። በነመሐሌት ዘውዱ፣ ቤቲና ሰላም ላይ የደረሰው ይብቃ የሚል መፈክሮችን ነው ያሰማ ነው። ፍትህ ቢሮ ፍትህን ያስፍን፣ የጸጥታ ተቋማት ጸጥታን ያስከብሩ፣ መንግስትም ስራውን ይስራ፣ ካልቻለ ይልቀቅ።
ሌላዋ የሰልፉ ተሳታፊ ማርታ ገብረ እግዚአብሔር ታናሽ እህቷ ከአስር ወራት በፊት ግድያ እንደተፈጸመባት ገልጻለች። በእህቷ ግድያ የተጠረጠሩ ሶስት ሰዎች በቁጥጥር ስር ውለው ጉዳያቸው እየተጣራ መሆኑ ገልጻ ፍትህ እየጠበቅነን ብላለች።
በሕጽር ጊዜ ፍትህ ክውሃበና ፍትህ ማለት መካይለ ምን ትምህርት ክኾን ወደፊት እዚ ነገር ምን ትክትኸል።
በአጭር ጊዜ ፍትህ እንዲሰጠን እንፈልጋለን። ሌሎችን ከመሰል ወንጀል የሚገታ ተጠቃሽ ፍርድ መሆን ይኖርበታል። እኛ ለቤታችን አይን የሆነችውን አስተዳዳሪ እህታችንን ነው ያጣ ነው። በውስጣችን ያልታከመ ቁስል ይዘናል። መንግስት የተጠቁ ሴቶችን ጉዳት በአፋጣኝ አይቶ ተገቢውን ፍርድ ይስጠን።
ወይዘሮ ጊቱ አርአያ የተባሉ ሌላዋ የሰልፉ ተሳታፊም ሴቶች በነጻነት ወጥተው መግባት እንዲችሉ መንግስት ጸጥታውን እንዲያስከብር ጠይቀዋል።
መጥቃት ይበጽሐነሉ ደቀ ንሾ ፍትሕ ውሃውና ዞም ላይ ተተሓዝለ ክትሓዙና
ሴቶች ጥቃት እየደረሰባቸው ነው። ፍትህን ማግኘት አለባቸው። ጥቃት አድራሾቹ ሊያዙና የተያዙትም ለፍርድ ሊቀርቡ ይገባል። ፖሊስም ምርመራውን ማጠናከርና ጸጥታውን መጠበቅ አለበት። በአሁኑ ሰዓት ሴቶች ከቤታቸው መውጣት ወደ ትምህርት ቤት መሄድ እያስፈራቸው ነው።
ሰልፈኞቹ ላነሷቸው ጥያቄዎች ምላሽ የሰጡት የትግራይ ክልል ፍትህ ቢሮ ኃላፊ አቶ ሐዱሽ ተስፋ በክልሉ በየቀኑ ያልተለመዱ ወንጀሎች መታየታቸው አሳዛኝ ነው ብለዋል። መንግስት ችግሩን ለመፍታት እንደሚሰራም ተናግረዋል።
አብልዕሊ ደቃንስቲዮ ዝወርድ ዘሎ አዚ መስካሕክሒ ጭካነ ዝተመልኦ ነውራም ተግባር
በሴቶች ላይ አስተቃቂና በጭካኔ የተሞላ ጥቃት እየደረሰ ነው። ስርዓትና የህግ ቤት እንዲሁም የትግል ማዕከል በሆነው ትግራይ ሊታይና ሊታሰብ የማይገባው ነውር በየለቱ እየታየ ነው። ይህም ያሳዝናል፣ ያስቆጫልም። ይህ መታረም አለበት ማለታችሁ ትክክል ነው፣ መቀየር ይኖርበታል። መንግስትም የሴቶች ጥቃት ጉዳይ በይደር ይታይ ብሎ የሚያቆየው ነገር አይሆንም። በጉዳዩ ላይ መስራት አለብን ብሎ ወስኖ ችግሩን ለመፍታት እየሰራ ነው። የርምጃውም ውጤት በቅርቡ መታየት ይጀምራል።
በትግራይ ክልል በአድዋ ከተማ ከሶስት ወራት በፊት ባጋቾች ተይዛ የቆየችው አዳጊ ማህሌት ተክላይ መገደሏን የክልሉ ማዕከላዊ ዞን ፖሊስ ባለፈው ሳምንት መግለጹ ይታወሳል። አጋቾቹ የ16 ዓመቷን ማህሌት ተክላይ ባገቱበት ዕለት ገድለው እንደቀበሯት ፖሊስ ከተጠርጣሪዎቹ ማረጋገጡ መዘገባችን ይታወሳል። በተመሳሳይ በትግራይ ክልል የሚንቀሳቀሱ አራት ተቃዋሚ ፓርቲዎች ትላንት በጋራ በሰጡት መግለጫ በክልሉ ስርዓት አልበኝነት መንገሱን በመጥቀስ ጊዜያዊ አስተዳደሩ በደካማነት ወቅሰዋል። በክልሉ በተለይ በሴቶች ላይ የበረታ የጸጥታ ችግር እንዳለ በጋራ መግለጫቸው ያነሱት አርና ትግራይ፣ ሳልሳይ ወያነ፣ ውድብ ናጽነትና ብሔራዊ ባይቶ አባይ ትግራይ ባይቶና ችግሩን ማስቆም የሚችል አቅም ያለው መንግስት የለም ሲሉ የጥቃቱን መስፋፋትና ክብደት አመልክተዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
ተከታዩ የዜና ዘገባ ደግሞ ወደ ኬንያ ነው የሚወስደን። ቀዳሚዎቹ የኬንያ ፖሊሶች ወደ ሄቲ ተጉዘዋል። በኃይለኛ የወረቡላ ቡድኖች ሁከትን ትታመሰው ሄቲን የማረጋጋት ተልእኮ የተሰጣቸው በመቶዎች የሚቆጠሩ የኬንያ ፖሊሶች ትላንት ሰኞ ከሀገራቸው ተሸኝተዋል። ተልእኮ እንዲታገድ በተከታታይ በፍርድ ቤት ክስ መቅረቡና ጉዞ በተደጋጋሚ እንዲዘገይ መደረጉም የሚታወስ ነው። ከጥቂት ወራት በፊት የኬንያ ከፍተኛ ፍርድ ቤት ተልእኮ የሀገሪቱን ህገ መንግስት የጣሰ ነው የሚል ውሳኔ ሰጥቶ እንደነበር አክላ የአሜሪካ ድምጿ ማርያማ ዲያሎ ከናይሮቢ ያደረሰችንን ዘገባ ቆንጅት ታዬ እንደሚከተለው ታቀርበዋለች።
ቀዳሚዎቹ ፖሊሶች ወደ ሄይቲ የተንቀሳቀሱት የሰራዊቱ ጉዞ በተደጋጋሚ ከዘገየና በፍርድ ቤት በርከት ያሉ ክሶች ከገጠሙት በኋላ ነው። በቅርቡም ፕሬዚደንቱ ዊሊያም ሩቶ ፍርድ ቤት ተዳፍረዋል ተብለው ተከሰውበታል። የኬንያ ፖሊሶችን የሄይቲ ተልእኮ ባለፈው ዓመት የተባበሩት መንግስታት የጸጥታው ምክር ቤት ባስተላለፈው ውሳኔ ይሁንታ የሰጠው ቢሆንም የኬንያ ከፍተኛ ፍርድ ቤት የሀገሪቱን ህገ መንግስት የሚጥስ በመሆኑ ሊላኩ አይገባም ብሎ ውሳኔ ሰጥቶበታል። ፍርድ ቤቱ ተልእኮውን በመቃወም ውሳኔ በሰጠበት ጊዜ ከጠቀሳቸው ምክንያቶች አንዱ ሁለቱ ሀገሮች የሁለትዮሽ ውል የላቸውም የሚል ሲሆን ይህንኑ ተከትሎ የኬንያ መንግስት ከሄቲ ጋር የተባለውን ውል አድርጓል። ቢሆንም የቀደመውን ክስ የመሰረቱት እነዚያው ሰዎች የፖሊሶቹ ስምሪት እንድታገድላቸው ሌላ ክስ መስርተዋል። ባለሲንዴሩ ዓለም አቀፍ የህግ ምሁራን ኮሚሽን ICJ የኬንያ ቢሮ ፕሮግራም ኃላፊ የሆኑ ጠበቃ ናቸው። አሁንም ቢሆን በኬንያና በሄቲ መካከል በተደረገው ስምምነት ላይ የተነሳው ጥያቄ አግባብነት ያለው እንደሆነ ነው የሚናገሩት።
The grounds for this application is that one, when the then Prime Minister of Haiti was signing this...
የዚህ አቤቱታ ምክንያት የሆነው በጊዜው የነበሩት የሄቲ ጠቅላይ ሚኒስትር ከኬንያ ጋር ስምምነት በተፈራረሙበት ወቅት ሄቲ የሚታወቅ መንግስት አልነበራትም። ፕሬዚደንቱ ተገድለዋል። በህዝብ የተመረጡ መሪዎች አልነበሯትም። በዚህ ምክንያት ነው ጠቅላይ ሚኒስትሩ በየትኛው ስልጣናቸው ነው አገራቸውን ወክለው ተደራድረው ስምምነት ላይ የደረሱት የሚለው ጥያቄ የተነሳው።
ኬንያውያን ዘንድ ስምምነቱ ህዝቡ እንዳያውቀው ሳይደረግ በቅድፊያ የተከናወነ ነው የሚል ስሜት እንዳደረም ጠበቃው አክለው ተናግረዋል።
በብሔራዊ
ፖሊሲ ድንጋጌው አንቀጾች ሀገሮች በተለይ ደግሞ በአንቀጽ 107 መሰረት እነዚህ ስምምነቶች ከተፈረሙ በኋላ በመንግስቱ ጋዜጣ ኬንያን ጋዜጣ ላይ መውጣት አለባቸው። ይህ ስምምነት የተካሄደው በከፍተኛ ሚስጥር ነው የሚለውን ስጋት ያስከተለው ያ ነው። በስምምነቱ ውስጥ የተካተተው ዝርዝር ይዘት ምን እንደሆነ አናውቅም። በመሆኑም መንግስት ፖሊሶቹን ወደ ሄይቲ መላኩ ህጋዊነት ላይ ጥያቄ እንዲነሳ አድርጓል።
በሄይቲ ለሚሰማራው የኬንያ የፖሊስ ሰራዊት ትናንት በፖሊስ ሰራዊቱ ዋና ተቆጣጣሪ አዲስ አዛዥ ተሾሞለታል። የኬንያ ፕሬዝዳንት ዊሊያም ሩቶ በሁከት የምትታመሰውን ሀገር ሄይቲን ለማረጋጋት ያዝነው ተልእኮ የሰብአዊነት ተልእኮ ነው፣ ለሄይቲያውያን ወንድሞቻችንና እህቶቻችን አብረናቸው መቆማችንን የምንገልጽበት ተልእኮ ነው በማለት በተደጋጋሚ ሲናገሩ ተሰምተዋል። ከኬንያ ሌላ በኒን፣ በሃማስ፣ ባንግላዴሽ፣ ባርቤዶስ እና ቻድን ጨምሮ ሌሎች ሀገሮችም ተመሳሳይ ተልእኮ እንደሚያደርጉ አሳውቀዋል። አንዳንድ ኬንያውያን ሀገራቸው ሄይቲን ለማረጋጋት የወሰደችውን ውሳኔ ይደግፋሉ፣ ሌሎች ደግሞ የተሻለ አቅምና ትጥቅ ያላቸው ሌሎች ሀገሮች እያሉ ኬንያ ህብረ ብሔራቱን ተልእኮ እመራለሁ ብላ መነሳቷ ስለምንድን ነው የሚል ጥያቄ ያነሳሉ።
የተከበራችሁ አድማጭ ተመልካቾቻችን ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። በመከታተል ላይ የምትገኙት የማክሰኞ ምሽት ሰኔ 18 2016 ዓ.ም የመሰናዷችንን ነው። የምሽቱ እኩለ ሰዓት ላይ ነው የምንገኘው። እንግዲህ ለምሽቱ ቀዳሚ ያደረግናቸው የዜና ዘገባዎችን እዚህ ላይ ፈጽመናል። ወደ ሌሎች የዜና ትንታኔዎችና የሳምንታዊ ዘገባዎች ነው የምንሻገረው። ከዛ በፊት ስርጭቶቻችንን መከታተል ለምትፈልጉ ከመደበኛ የሬዲዮ ሞገድ በተጨማሪ ያመለጧችሁን ዝግጅቶች እንዲሁም ደግሞ በቪኦኤ አምሃሪክና አማካኝነት የሚዘጋጁ ሌሎች ጥንቅሮችንም በቪኦኤ አምሃሪክ ፌስቡክ ገጽ ላይና ድረ ገጽ ላይ ገብታችሁ እንድትከታተላችሁ እንጋብዛለን። የሁለተኛው ምዕራፍ ቀዳሚ ዘገባችን ንግድና ምጣኔ ሀብት ነው። ወደዛው እንለፍ። የኢትዮጵያ የውጭ ቀጥታ ኢንቨስትመንት በ11 በመቶ ቅናሽ ማሳየቱን የተባበሩት መንግስታት ንግድና ልማት ኮንፈረንስ አስታወቀ። ተቋሙ ይፋ ባደረገው የ2024 ዓለም አቀፍ የኢንቨስትመንት ወይም ደግሞ የንግድ ሪፖርት ኢትዮጵያ በ2023 የሳበችው የውጭ ቀጥታ ኢንቨስትመንት 3.26 ቢሊዮን ዶላር እንደሆነ አስታውቋል። ይህም ከባለፈው ዓመት አንጻር ቅናሽ ቢኖረውም በምስራቅ አፍሪካ ግን ከፍተኛ መሆኑም ተነግሯል። የአሜሪካ ድምጽ ያነጋገራቸው የኢኮኖሚና ኢንቨስትመንት ባለሙያዎች በበኩላቸው ኢትዮጵያ ያገኘችው የውጭ ቀጥታ ኢንቨስትመንት አሁን ካለችበት ሁኔታ አንጻር ሲታይ ከፍተኛ የሚባል መሆኑን ጠቅሰው መንግስት ኢኮኖሚውን ለውጭ ባለሀብቶች ክፍት የሚያደርጉ የፖሊሲ ማሻሻያዎችን ማድረጉ ለተገኘ ውጤት ምክንያት ሊሆን እንደሚችል ጠቁመዋል። አስማማየ ነው ዘገባ አለው።
የተባበሩት መንግስታት የንግድና ልማት ኮንፈረንስ ወይም በምጻሩ ዩኒክታድ ያወጣው የ2024 ዓለም አቀፍ የኢንቨስትመንት ሪፖርት እንደሚያሳየው ኢትዮጵያ እንደ አውሮፓውያን አቆጣጠር በ2023 3.26 ቢሊዮን ዶላር ካፒታል ያላቸው ኢንቨስትመንቶችን መሳብ ችላለች። ይህ አሃዝ ከቀደመው ዓመት ከ300 ሚሊዮን ዶላር በላይ ወይም የ11 በመቶ ቅናሽ ቢኖረውም ከምስራቅ አፍሪካ ሀገራት ከፍተኛው መሆኑንም ሪፖርቱ አመልክቷል። የኢኮኖሚና ኢንቨስትመንት አማካሪው አቶ ያሬድ ኃይለ መስቀል ኢትዮጵያ አሁን ያለችበት ሰላም ሁኔታ ባለሀብቶች መዋለ ንዋያቸውን እንዲያፈሱ የሚገፋፋ አይደለም ይላሉ። በሪፖርቱ የተገለጸውን ካፒታል አስመዝግቧል የተባሉት የቻይናና የተባበሩት አረብ ኤምሬቶች ኩባንያዎች መሆናቸውንም ጠቅሰው ወደ ተግባር ከገቡም ከፍተኛ የሚባል ውጤት ነው ይላሉ።
በእርግጥ 3.3 ቢሊዮን ዶላር ኢትዮጵያ ውስጥ ኢንቨስት ከሆኑ ከሆነ ትልቅ ነገር ነው። ዩናይትድ አረብ ኤምሬት ካምፓኒ 600 ሚሊዮን ዶላር አውጥቶ የንፋስ ማምጫ ከቻለ ትልቅ ነገር ነው። ስለዚህ አሁን ይሄ የዩናይትድ አረብ ኤምሬት ይህንን ለማልማት 600 ሚሊዮን የሚገመት ንብረት ለማፍሰስ ስምምነት ያደረገ ይመስለኛል እንጂ ግንባታ መገንባትን እኔ አላውቅም እስካሁን ድረስ መገንባቱ ይሄ ነገር። ስለዚህ በዛው አይነት ነው የሚሆን። ኢንቴስታ በእርግጠኛነት ነው ለመንግስት የከፈለዋል። ኢትዮጵያ ስከብቶ ለመስጣት 600 ሚሊዮን ነው ይባላል ወይ 50 ሚሊዮን ዶላር ኦረዲ ኢንቴስታ ኢንቨስት አድርጎ ስፕሮስ እንደገባ እና ያው በዛ መሰረት ደግሞ ኢንፍራስትራክቸር መገንባት ስላለበት እዚህ ምትል ያወጣው ካፒታል በማረጋገጥ ይቻላል። የቻይናዎቹ ግማሹ 50% የቻይና ኢንቨስትመንት ነው የሚባል ነው። እንግዲህ ቻይና ኢንቨስት ያደረጉት ግንባት ኢንዱስትሪያል ያቋቋሟቸው ፋብሪካዎች ካሉ ጥሩ ነው። ኮንስትራክሽን ወይ ደግሞ እንግዲህ አሁን ምን እንደሆነ ማወቅ አይቻልም አሁን ባለው ሁኔታ።
ሰኔ 4 2016 ዓ.ም ምረት በተካሄደው የሚኒስትሮች ምክር ቤት የ100 ቀናት ግምገማ ላይም በዚህ ዓመት 3.2 ቢሊዮን ዶላር ካፒታል ያስመዘገቡ ባለሀብቶች በኢትዮጵያ ሀብታቸው ማፍሰሳቸውን መንግስት አስታውቋል። የኢንቨስትመንትና የፋይናንስ ባለሙያ የሆኑት አቶ አምዶርክ ብርሃኑ ሪፖርቱ በአገሪቱ ያለውን ችግር በመቋቋም የረጅም ጊዜ እቅድ ይዘው ለመስራት ያለሙ ባለሀብቶች እየገቡ መሆኑን ያሳያል ይላሉ።
እነዚህ ቁጥሮች በመንግስትም ሪፖርት ከተደረጉት ቁጥሮች ጋር የሚመሳሰሉ ናቸው። በቅርቡ የኢትዮጵያ ኢንቨስትመንት ኮሚሽን ይህንን በመግለጫ ገልጾ ነበረ። ከሶስት ቢሊዮን በላይ ኢንቨስትመንት ሞቢላይዝ እንደተደረገ እኔ በቅርቡም የናሽናል ባንክ ዴታ ማይቼ ነበረ። ያለፉትን 5 ዓመታት አካባቢ የሚያሳይ ማለት ነው። የፕሮጀክት ቁጥር ቢቀንስም የኢንቨስትመንት ቮሊዩሙ በ2023 እንደጨመረ የሚያሳይ ነው። ይሄ ምን ሊሆን ይችላል? ለምሳሌ የረጅም ጊዜ እቅድ ያላቸው ኢንቨስተሮች ትልቅ ኢንቨስትመንት እና አሁን ያለውን ችግር ተቋቁሞ ከዛ በኋላ በረጅም በአምስትም በአስር ዓመታት አትራፊ የሆነ ቢዝነስ ይኖረናል ብለው የሚያስቡ አይነት ትላልቅ ኢንቨስተሮች እየገቡ እንደሆነ ወይም እየገቡ ሊሆን እንደሚችል ነው የሚያሳየው።
የዓለም የ2024 የኢንቨስትመንት ሪፖርት አፍሪካ ባለፈው የአውሮፓውያኑ ዓመት ያስመዘገበችው አጠቃላይ የውጭ ቀጥታ ኢንቨስትመንት 52.6 ቢሊዮን ዶላር እንደሆነ ይገልጻል። ከዚህ ውስጥ የምስራቅ አፍሪካ ሀገራት አጠቃላይ የሳቡት ኢንቨስትመንት 11 ቢሊዮን ዶላር ሲሆን ይህም ከቀደመው ዓመት የ3% ቅናሽ ያለው ነው። በቀጠናው ኢትዮጵያን ተከትለው ኡጋንዳና ኬንያ ከፍተኛውን የውጭ ቀጥታ ኢንቨስትመንት የሳቡ ሀገራት ሆነዋል። የኢንቨስትመንትና ፋይናንስ ባለሙያው አቶ አምዶርክ ብርሃኑ መንግስት ኢኮኖሚውን ለውጭ ባለሀብቶች ክፍት የሚያደርጉ የፖሊሲ ማሻሻያዎች ማድረጉ ባለሀብቶቹ በኢትዮጵያ መዋለ ንዋያቸው እንዲያፈሱ ምክንያት ሊሆን እንደሚችል ይናገራሉ።
አሁን ትላልቅ ሴክተሮች ልግ የነበሩ ዲጂታል ፔይመንት ላይ አሁን ደግሞ በቅርቡ የባንኮችም ፍቃድ እንዲሰጣቸው እንዲፈቀድላቸው ምናምን የተሰሩ ያሉ ስራዎች አሉ። በፊት እኮ የሚፈቀዱ ስራዎች ላይ ብቻ ነበር የውጭ ኢንቨስተሮች የሚጋበዙት። አሁን አብዛኛው ዘርፍ ተፈቅዶ የተከለከሉ በተለየ መልኩ ለኢንቨስተሮች እየተነገራቸው ነው። ስለዚህ ከበፊቱ አንጻር በጣም ብዙ ክፍት የሆኑ ዘርፎች አሉ። ኢንቨስተሮች የውጭ ኢንቨስተሮች ሊገቡባቸው የሚችሉ ዘርፎች ማለት ነው። እና ከዛ አንጻር ይመስለኛል አይ ቲንክ አሁን ያው የውስጥም የውጭም ችግር እንዳለ ሆኖ የውጭ ምንዛሬ ችግር አለ፣ የሰላምና የጸጥታ ችግሮች አሉ። የውጭ ሁኔታው ይሄ ጂኦፖለቲክሱም አመቺ አይደለም። ወደ አፍሪካ ሌሎች የዓለማት ክፍሎችም የሚሄደው ኢንቨስትመንት እየቀነሰ ያለበት ሁኔታ ነው እየታየ ያለው። እንደዛም ሆኖ ግን ወደ ኢትዮጵያ እየመጣ ያለው ኢንቨስትመንት የሚጠበቀውን ያህል አልቀነሰም እና አይ ቲንክ የእነዚህ ድምር ውጤት ይመስለኛል አሁን የጠቀስኳቸው።
በዚህ ሀሳብ የሚስማሙት አቶ ያሬድ ኃይለመስቀል በበኩላቸው ግጭት ባለባቸው አካባቢዎችና የአምራች ዘርፍ ላይ የሚደረጉ ኢንቨስትመንቶች ቢቀንሱም አዳዲስ በተከፈቱ የዲጂታል ቴክኖሎጂ ዘርፎች ላይ ለመሳተፍ ባለሀብቶች ፍላጎት እንደሚኖራቸው ይገልጻሉ።
እንግዲህ ሰርቪስ ኢንዱስትሪው ነው አሁን እንደዚህ አይነት ነገር ሊሆን የሚችለው። ይህ ቨርቹዋል ሆነ በሞባይል ፔመንት በእንደዚህ ላይ ባሉ ነገሮች ላይ ኢንቨስት ያደርጉ ካምፓኒዎች ዲጂታል ቴክኖሎጂ ላይ ጋፍ የሚቃጠልና የሚፈርስ ወይም ደግሞ የሚዘፋ ምናምን ነገር የለው። ብዙ ጊዜ ያሉ ቴክኖሎጂ እሱ ነው እንጂ አሁን ባለው ሁኔታ በዋናው የኢኮኖሚ እርሻ የማኑፋክቸሪንግ ላይ ብዙ መጥቷል ለማለት። ስለዚህ ነው ዳታውን ይሄንን የመጣውን ስታቲክስ በደንብ መመርመር የሚያስፈልግ ከሆነ ጥሩ ነው። ግን አይመስለኝም ሆነ በቁጥሩ ተጠራጠኛቱም ኢትዮጵያ በጣም ጥሩ ኢንቨስትመንት አገኘች ሲባል 3.5 ምናምን ይባላል በፊትም ሰላም ባለበትም ጊዜ። ስለዚህ ይሄ ነው። ግን አሁን ትንሽ እድል ሊኖር የሚችለው ያው የፋይናንሻል ሴክተሩ ከተከፈተ
በሰሜኑ ኢትዮጵያ ተከስቶ በነበረው ጦርነት ምክንያት አሜሪካ ለአፍሪካ ሀገራት የሰጠችው ከቀረጽ ነጻ እድል ወይም በምጻሩ አጓ መቋረጡን ተከትሎ በጨርቃጨርቅ ምርት ላይ ተሰማርቶ የነበሩ ባለሀብቶች ላይ ተጽዕኖ መፍጠሩ ሲገለጽ ቆይቷል። በጦርነቱ ምክንያት በትግራይ ክልል ስራቸው ከተቋረጡ ከ6000 በላይ አነስተኛ መካከለኛና ታላላቅ አምራች ተቋማትና ኢንዱስትሪዎች መካከልም ወደ ማምረት የተመለሱት 227 ብቻ እንደሆኑም የክልሉ ኢንዱስትሪ ቢሮ በቅርቡ ለአሜሪካ ድምጽ አስታውቋል። አሁን ግጭት ባለባቸው አማራና ኦሮሚያ ክልልን ጨምሮ በአገሪቱ ሰላም ማስፈን ቢቻል አሁን ከተመዘገበው በላይ የውጭ ቀጥታ ኢንቨስትመንት ሊመጣ እንደሚችል የኢንቨስትመንትና ፋይናንስ ባለሙያው አቶ አምዶርክ ብርሃኑ ይገልጻሉ።
ያው አሁን እነዚህ ነገሮች ያኔ ሰላም ማጣት ነገር ቢፈታ አሁን የተባሉ ያሉ ነገሮች የውጭ ምንዛሪ ችግሩን ለምሳሌ ለማሻሻል እየተደረጉ ያሉ የፖሊሲ ማሻሻያዎች አሉ። ከዚህ በኋላ የሚመጣሉ የተባሉ የሚነገሩ ትላልቅ የፖሊሲ ለውጦች እንደሚኖሩ ምልክቶች እያየን ያለ ነው እና እነዚህ ነገሮች ከተደረጉ አይ ቲንክ ኢንቨስትመንቱን የበለጠ ያበረታታዋል ብዬ አስባለሁ ነኝ።
የ2024 የኢንቨስትመንት ሪፖርት አጠቃላይ የዓለም የኢንቨስትመንት ፍሰት 1.3 ትሪሊዮን ዶላር መሆኑን አስታውቋል። ይህም በ2% ቅናሽ ማሳየቱን ያስታወቀው ሪፖርቱ ለዚህም ዩክሬንና ሩሲያን ጨምሮ በተለያዩ አካባቢዎች የተካሄዱ ያሉ ጦርነቶችና በአገራት መካከል ያሉ የንግድ ሽኩቻዎች ምክንያት ስለመሆናቸውም አስታውቋል። አሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
ተከታዩ ዘገባችን ደግሞ የማክሰኞ ምሽት ትምህርት ነክ ዘገባ ነው። ወደዛ ነው የምናልፈው። ዘልመነስ ፈንድ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራትና እንዲሁም ደግሞ በሶሪያ የሚንቀሳቀስ በትምህርት ላይ ትኩረቱን አድርጎ የሚሰራ ገባሬ ሰናይ ተቋም ነው። ተቋሙ ኢትዮጵያ ውስጥ ከጋምቤላ ክልል ውጪ በሁሉም ክልሎች ይንቀሳቀሳል። ባለፉት 3 ዓመታትም ከ300,000 በላይ በግጭት በአየር ንብረት ለውጥና እንዲሁም ደግሞ በኑሮ ውድነት ሳቢያ ትምህርታቸውን ያቋረጡ ህጻናት በተፋጠነ የትምህርት መርሃ ግብር አማካኝነት ለአንድ ዓመት ያክል እንዲማሩ አድርጎ የብቃት ማረጋገጫ ፈተና በመፈተን ከእድሜ ኩዮቻቸው እኩል ትምህርታቸውን እንዲቀጥሉ ማድረግ ችሏል። በዙሪያ የተሰናዳው ዘገባ በመቀጠል ይቀርባል።
ቀደም ብሎ በኮቪድ-19 ወረርሽኝ ከዛ በመቀጠል ደግሞ በትግራይ ክልል በተነሳው የሰሜኑ ጦርነት ልጆቻቸው ከትምህርት ገበታቸው ርቀው በእድሜያቸው ማድረግ የሚገባቸውን ሳይሆን ጦርነትና ወረርሽኝ እየተቀባበሏቸው ትምህርታቸውን ያቋረጡባቸው የስድስት ልጆች እናት ወይዘሮ አልጋነሽሽ የልጆቻቸው እድሜ መባከን ያሳዝናቸዋል።
ትምህርት የተቋረጠ 2012 ነው። ኮሮና ተደባባ ባህላ ቁስታ አላገኙም።
የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ በጎርጎሮሳውያኑ 2023 ባወጣው መረጃ በኢትዮጵያ በግጭትና በአየር ንብረት ለውጥ ሳቢያ 13 ሚሊዮን የሚደርሱ የቅድመ መዋለ ህፃናትና የአንደኛ ትምህርት ቤት ተማሪዎች ከትምህርት ገበታ ውጪ መሆናቸውን አስታውቋል። ዘልመነስ ፈንድ ኢትዮጵያን ጨምሮ በተለያዩ ግጭት ባለባቸው ሀገራት ህፃናት ያቋረጡትን ትምህርት በተፋጠነ የትምህርት አመትና የትምህርት አሰጣጥ ወስደው ተመለሰው ከኩዮቻቸው እኩል እንዲማሩ በማድረግ ይሰራል። የተቋሙ የምስራቅ አፍሪካ ዲሬክተር ዶክተር አለማየሁ ኃይሉ
በጀመርንበት አመት ሌሎች ድርጅቶች ስንረዳ የነበረው ችግር በጣም ጥቂት ነበር። የትምህርት ቤት አለመዳረስ፣ በድህነት ከድህነት ጋር የተያዘ ትምህርት ቤት አለመግባት ነበር። አሁን ደግሞ ብዙ ችግሮችን ጨምረናል። ግጭቶች በተለይ ደግሞ ትልቅ አስተዋጽኦ የሚያደርጉ በሀገር ውስጥ ያሉ ግጭቶች፣ የተፈጥሮና የሰው ሰራሽ አደጋዎች፣ ጎርፍ የመሳሰሉት ነገሮች አሁን በየአመቱ ከትምህርት ቤት ውጭ ያለውን ህፃን ቁጥር እየጨመሩት።
ዶክተር አለማየሁ በኢትዮጵያ ያለው የትምህርት ስርዓት በግጭትና በተለያዩ አደጋዎች ጊዜያቸው የባከነባቸውን ህፃናት ተመልሶ ወደ ትምህርት ገበታቸው እንዲመጡ የሚያደርግበት የተቀናጀ አካሄድ አልነበረውም ይላሉ።
አሁን የተስፋፋ መንግስትም አይ ጠቃሚ ነገር ነው ብሎ እየወሰደው ነው ያለው ማለት ነው። በግጭት በተፈጥሮ አደጋ ወይ በሰው ሰራሽ አደጋ አንድ ህፃን ልጅ የትምህርት እድል ሲነፈገው ምንድን ነው የሚያጣው ብለን መጠየቅ ነው የመጀመሪያ ጥያቄ ትምህርት ያጣል። ከትምህርት በላይ ግን የሚያጣው ነገር ጊዜው ይባክንበት። በጣም ትልቁ ጠቃሚ ነገር ጊዜ ነው። ምክንያቱም ልጆች በሰባት ዓመታቸው ትምህርት መጀመር አለባቸው። 3 ዓመተኛ ግጭት እስከቆየን አዋቂዎች የተባልነው ሰዎች ልጁ በሰባት ዓመት መግባት የነበረበት ወይም የነበረባት ልጅ 10 ዓመት ይሞላታል ማለት ነው አይደል? 10 ዓመት ሲሞላት እንግዲህ ትምህርት ልትጀምር ነው በሰባት መጀመር የነበረባት። እንግዲህ በሀገራችን ውስጥ በሚሊየን የሚቆጠሩ ቅድም እንደነገርኩሽ 20 ሚሊየን ልጆች የሚሆኑ እድሜያቸው ሰባት ደርሶ መግባት ሲገባቸው በአካባቢያቸው በነበረ ግጭት ምክንያት ትምህርት መግባት ሳይችሉ ቀርቶ እድሜያቸው ከፋለ። ስለዚህ እኛ የምናደርገው ግጭቱ ሲያቆም ይህንን አፋጣኝ የትምህርት መርሃ ግብር መምህራን አሰልጥነን ሰው መድበን ተማሪ መድበን ግብአት መድበን እነዚህ ልጆች በአንድ ዓመት ውስጥ የሶስቱን ዓመት ትምህርት እንዲያጠናቀቁና በትምህርት ሚኒስቴር መመዘኛ ተፈትነው 4ኛ ክፍል እንዲገቡ የባከነውን ጊዜያቸውን እንዲያካክሱ የሚያደርግ ነው። ይሄ ደግሞ ለኢትዮጵያ አዲስ ነበር።
የድሬዳዋ ከተማ ነዋሪ የሆኑት ወይዘሮ አዘቤ ዘንድሮ ልጆቻቸውን የሚያስተዳድሩት ጽዳት ስራ ሰርተው በሚያገኙት ገቢ ነው። የባጃጅ ሹፌር የነበሩት ባለቤታቸው በአይን ህመም ምክንያት ለጊዜው እያገዟቸው አይደለም። በአቅም ማነስ የተነሳ ለሁለት ዓመታት ትምህርት አቋርጦ የቆየው የመጨረሻ ልጃቸው ዘሉምነስ ፈንድ በሚሰጠው የተሳለጠ የትምህርት ስርዓት ውስጥ ተጠቃሚ መሆኑን ይናገራሉ።
በጣም ለውጥ አግኝቻለሁ። በትምህርቱንም በፊት አቋርጦብኝ ነበረ። አሁን ጠዋትና ከሰዓትም ይማራል። በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛል። ከችግር የተነሳ ነው ዩኒፎርም ማጣትና በቃ ደብተር ከማጣት የተነሳ ነው። ያንን ያው ስላላሟላሁለት በቃ ሲፈልገው ማስቀራለሁ፣ ሲፈልገው መልከዋለሁ። በቃ በዛ ችግር ነው የማቋርጠው። አሁን ሰሞኑን ፈትናቸዋለች። ያው ውጤቱን አልሰጠችም እንጂ ተፈትኗል ሰሞኑን እና ጥሩ ውጤት ነው ያመጣን ያለች።
የትግራይ ክልል ነዋሪ የሆኑት ወይዘሮ አልጋነሽም የወይዘሮ አዜብን የደስታ ስሜት ይጋሩታል። ወይዘሮ አልጋነሽ በጦርነት የስነ ልቦና ችግር የደረሰባቸው እንዲሁም ደግሞ ጊዜያቸው የባከነ የአካባቢው ህጻናት በተፋጠነው የትምህርት ስርዓት አማካኝነት ወደ ትምህርት ገበታቸው ይመለሳሉ ሲባል እሳቸውና የአካባቢው ነዋሪዎች የትምህርት ቤቱን ምግብ በማብሰል ጭምር መተባበራቸውን ይገልጻሉ።
ትምህርቱ እንደዚህ ራሱ እኛ በጣም ተደንቃሉ። አመት ሙሉ ተምሮ እንደዚህ ያለ እውቀት የማይዙ በአንድ አመት ወደ ሶስተኛ አልፎ ይሄ እውቀታቸው እንግሊዝኛ መንበብ ነው ችለዋል። በጣም ይሄ በጣም የማደንቅ ነገር ነው። በጣም ጥሩ ነው ብዬ ወሰድ።
ዘሉምነስ ፈንድ በመላው ኢትዮጵያ ከጋምቤላ ክልል ውጪ ግጭት ባሉባቸው ስፍራዎች ካሉ ትምህርት ቤቶች ጋር በመተባበር በጨዋታ የታገዘና ንባብ ላይ ትኩረቱን ያደረገ ትምህርት ይሰጣል።
እንደ ውጤት የምንቆጥረው በዚህ መርሃ ግብር ብቻ ከ300,000 በላይ ልጆች በዚህ መርሃ ግብር ጀምረው መደበኛ ውስጥ ገብተው የመጀመሪያዎቹ ተመዝጋቢዎች አሁን 8ኛ ክፍል 9ኛ ክፍል ደርሰው የተሻለ ሆነው የተገኙት ሪፖርቱ አለ እሱና አሁን በዛ ምክንያት ያ ሪፖርት ከወጣም በኋላ ብዙ የመንግስት ሰዎችም እየተሳቡ አይን ፈልገዋለን እያለው አሁን ትምህርት ሚኒስቴር ይህንን ፖሊሲ ውስጥ ከቶታል። አበቃ እና ትምህርት አሽቆለቆለ ጥራቱ ሲባል ብዙ ሰዎች የሚፈልጉት ችግሩን ሌሎች ቦታዎች ላይ ነው የሚፈልጉት። እኛ ደግሞ ዋና ችግር የምንለው መሰረት ላይ ነው።
የተቋሙ ዲሬክተር ዶክተር አለማየሁ ታዲያ በተለይም ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎችና ህጻናት ቱራማ፣ የአእምሮ ጠባሳና እንዲሁም ደግሞ ፒቲኤስዲ የተሰኘው የድህረ አደጋ ሰቀቀን እንደሚያጋጥማቸው በመግለጽ ተቋማችን በመፍትሄው ላይ ትኩረት አድርጎ እየሰራን ይላሉ።
2022 ላይ ኮንሶ ፕሮግራም ስንሰራ ኮንሶ ድብልቅልቅ ያለ የብሔር ብሔረሰቦች ግጭት ተፈጥሮ በርካታ ቤተሰብ ቤቱ ተደምስሶ ምናምን ተፈናቅሎ ከተማ ውስጥ ገባ። ስለዚህ አሁን ኮንሶ ላይ እኛ የምንለው ትምህርት ብቻውን ብንሰጥ ይሆናል? አይሆንም። እንዳልሽ ልጆቹ ምንድን ነው የሚባለው በአእምሮ ጎድተዋል፣ ትራውማታይዝድ ሆነዋል። ቤት የላቸውም፣ አርሶ ልጆቻቸውን አይቀልም። ስለዚህ ፕሮግራማችን ውስጥ አዳዲስ ግብዓቶች ጨመርን ማለት ነው። አንደኛው ትራውማ ሄዲንግ የምንለው መጀመሪያ አጥንተን ማለት ነው፣ ትራውማ ሌቭሉን አጥንተን። ሁለተኛ ሶሽዮ ኢሞሽናል ለርኒንግ ልጆች ኮንፊደንስ በራስ መተማመን እንዲኖራቸው ከሌላው ጋር ተግባቦት ኮሚኒኬሽን እንዲኖራቸው የተለያዩ ስኪሎች ያሉበት ውስጥ እሱን ጨምር እንደ ካሪክለም። ሶስተኛ የትምህርት ቤት ምገባ ጨምር። ሴም ቲንግ አንድ አይነት ነገር ነው ትግራይ ያለ እና የመጀመሪያችን ከአዲስ አበባ ዩኒቨርሲቲ ጋር ተባብረን ሰፊ የሆነ የትራውማ ዳሰሳ ጥናት አደረግን። እንዲያውም ግሎባሊ ስን ተደርጓል፣ ተሰራጭቷል በዓለም አቀፍ ደረጃ። እሱን ጥናት ቤዝ አድርገን ነው የትግራይን ፕሮጀክቶቻችን የቀረጽ ነው።
ዘሉምነስ ፈንድ በቅርቡ በትግራይ ክልል መሰረቱን አድርጎ በአእምሮ ጤና ዙሪያ በመምህራንና ተማሪዎች ላይ ያደረገው ጥናት ከአምስት መምህራን አራቱ እንዲሁም ደግሞ ከሁለት ተማሪዎች አንዱ በድህረ አደጋ ሰቀቀን ውስጥ እንደሚገኝ አመላክቷል። ዘሉምነስ ፈንድ ከኢትዮጵያ ውጪ በሶሪያና በአራት ግጭት በበረታባቸው የአፍሪካ ሀገራትም ይሰራል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አሁን ሰዓቱ የዩናይትድ ስቴትስ ምርጫ ነክ ርዕሰ ጉዳዮችን የምናወሳበት ነው። የህግ ማዕቀፍ አለመኖር ለፖለቲካ ዓላማ የተቀናበሩ ሐሰተኛ ምስሎችንና ቪዲዮዎችን ለማስቆም አስቸጋሪ አድርጎታል። በዩናይትድ ስቴትስ በሚካሄደው ፕሬዝዳንታዊ ምርጫ መራጮች ሰው ሰራሽ ልህቀትን በመጠቀም የተሳሳተ መረጃ በመፍጠር ተፎካካሪ ፖለቲከኞችን የሚጠቅም ወይም ደግሞ የውጭ መንግስታትን ጥቅም የሚያራምድ ሐሰተኛ መረጃዎችን ለሚያሰራጩ ችግር ፈጣሪ ሰዎች ተጋላጭ ናቸው። የአሜሪካ ድምጽ ዘጋቢ ኢቫና ፒድቦርስካ እንደ አውሮፓውያን አቆጣጠር በ2024 በሚካሄደው ምርጫ ሰው ሰራሽ ልህቀት አጠቃቀምን በተመለከተ ያደረሰችንን ዘገባ ስመኝሽ ቆየ እንደሚከተለው አሰናድተዋለች።
በኮምፒውተር የተቀነባበረው ዶናልድ ትራምፕ የተላላፊ በሽታ ባለሙያ የሆኑትን ዶክተር አንቶኒ ፋውቺ ሲያቅፉ የሚያሳየው ምስልና በአንድ ጊዜ በሚሊየን ለሚቆጠሩ ሰዎች የተቀዳ መልእክት በሚያስተላልፍ መተግበሪያ አማካኝነት ጆ ባይደን ለኒው ሃምፕሻየር መራጮች በቅድመ ምርጫ እንዳይሳተፉ ሲናገሩ የሚያሰማው ጥሪ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ በዚህ ዓመት በሚካሄደው የዩናይትድ ስቴትስ ምርጫ ጥቅም ላይ መዋሉን ያሳያሉ። ያልተደረገን ወይም ያልተባለን ነገር እውነት በማስመሰል በዲጂታል ቴክኖሎጂዎች የተቀነባበሩ የሚሰራጩ ሐሰተኛ ምስሎችና ቪዲዮዎች በተለይ በምርጫ ወቅት መሰራጨታቸው የበለጠ አደገኛ እንደሚያደርጋቸው በብሩክሊን ተቋም የሚዲያ ባለሙያ የሆኑት ኢሌን ካማርክ ያስረዳሉ።
Even 24 hours before the election
ምርጫው ይካሄድ 24 ሰዓታት ብቻ በቀረበት ወቅትም ቢሆን የሆነ ሰው ሐሰተኛ ምስሎችን፣ ቪዲዮዎችን ወይም ሌሎች የተቀነባበሩ መረጃዎችን ያሰራጫል። ያንን መልሶ መዋጋት በጣም ከባድ ነው። ምርጫው በተቃረበበት ወቅት በማሸነፍና በመሸነፍ መካከል ትልቅ ልዩነት ሊፈጥር ይችላል።
ሪጅል ጉብታ የሚመሩት ዲፕ ሚዲያ የተሰኘው ተቋም የአሜሪካ መከላከያ ሚኒስትር የሆነው ፔንታገን ሐሰተኛ ምስሎችንና ቪዲዮዎችን መለየት እንዲችል እያገዘ ሲሆን ጉብታ እንደሚሉት ተቋሙ ከፍተኛ ገንዘብ የማያስከፍል መሆኑና ስራውን በቀላሉ የሚሰራ በመሆኑ የበለጠ ተፈላጊ የሆነ መምጣቱን ያስረዳሉ።
It takes about 15 minutes to create a deepfake.
There are many አንድ ባስ ተቀነባበረ ምስል ወይም ቪዲዮ ለመስራት 15 ደቂቃ ይፈጃል። ይህን መለየት የሚያስችሉ ነፃ አገልግሎቶች በኢንተርኔት ላይ አሉ። የተሻለ አገልግሎት ለማግኘት ለመክፈል ፈቃደኛ ከሆኑ ግን የ30 ሰከንድ ድምጽ ምናልባትም 2 ሳንቲም ሊያስከፍል ይችላል።
የህግ አማካሪ ጠበቃና ሐሳብን በነጻነት የመግለጽ መብት አራማጅ ሆኑት አሪ ኮህን በጉዳዩ ላይ አስተያየታቸውን አጋርተዋል።
There's been a lot of talk about Russia, but China also
ሩሲያ ብዙ ይቶርቷል። ነገር ግን ቻይና በተለይ የሰው ሰራሽ ልህቀትን በሚጠቀሙ የጦር መሳሪያዎች ቀዳሚ ለመሆን ትግል ላይ ናት።
ኮህን እንደሚሉት እጅግ በጣም የተራቀቁ የውጭ ሀገራት እንቅስቃሴዎች ተጽዕኖ ፈጣሪ ለሆኑ አሜሪካውያን ፖለቲካ ተኮር የሆኑ የተሳሳቱ መረጃዎችን በማቀበል እነርሱ ወደ ሌሎች እንዲያስተላልፉ የማድረግ ዓላማ አላቸው። ትላልቅ የዩናይትድ ስቴትስ ቴክኖሎጂ ኩባንያዎችና የማህበራዊ ሚዲያ ተሰስር መድረኮች በሰው ሰራሽ ልህቀት አማካኝነት የሚካሄዱ የፖለቲካ ዘመቻዎችን በፍቃደኝነት ለመቆጣጠር ቃል ቢገቡም እስካሁን ግን ድርጊቱን ለመቆጣጠር የሚያስችል የፌደራል ህጎች እንደሌሉ ኮህን ያብራራሉ።
It's very very difficult to
regulate የፖለቲካ ንግግሮችን ለመቆጣጠር እጅግ በጣም ከባድ ነው። የአሜሪካ የመጀመሪያ ህገ መንግስት ማሻሻያ በተለይ ለፖለቲካ ንግግር ጥብቅ ከለላ ይሰጣል። ያ ደግሞ የሆነው ለጥሩ ምክንያት ነው። መንግስት በጣቱ የምርጫ ሚዛኑን እንዲጫን አንፈልግም።
ጉብታ አብዛኛው አስቸጋሪ ሁኔታ ያለው ሐሰት የሆነን መረጃ አንድ ሰው ከማይስማማበት ጉዳይ ለይቶ ማየት መቻሉ ላይ ነው ይላሉ። ስለዚህ አንድ ነገር በፖለቲካ ዙሪያ የተሰራጨ በሐሰት የተቀነባበረ ምስል ወይም ቪዲዮ መሆኑን እንዴት ማወቅ እንችላለን የሚለውን ጉብታ ያስረዳሉ።
And the audio quality is bad. That is a hint that it could be AI generated.
አንደኛ የድምጽ ጥራቱ መጥፎ ነው የሚለው ይሄ በሰው ሰራሽ ልህቀት የተሰራ ለመሆኑ አንድ ፍንጭ የሚሰጥ ነው። የሆነ የማይረቡ ወይም ስሜት የማይሰጡ ሊሆን ይችላሉ። ነገር ግን በምስል ላይ በድምጽ ወይም በቪዲዮ ላይ የሆኑ የውሃ ምልክቶችን ፈልጎ ማግኘት ይህም ለማጣራት ይረዳል። ለምሳሌ ከሆነው ሰው ጋር በቪዲዮ አማካኝነት እየተነጋገራችሁ ከሆነና የተቀናበረ ምስል እያያችሁ ከመሰላችሁ ወንበራቸው ላይ እንዲሽከረከሩ ጠይቋቸው። ያንን ካላደረጉ ያ ሐሰት ምስል ሊሆን ይችላል።
ሰው ሰራሽ ልህቀት በፖለቲካ ውስጥ ለጥሩ ዓላማም ሊውል ይችላል የሚሉት ኮህን ተፎካካሪዎች ከውጭ ሀገራት ለመጡ ማህበረሰቦች በራሳቸው ቋንቋ መልእክቶችን እንዲያስተላልፉና ዘመቻዎች ስለመራጮች የተሻለ ግንዛቤ ኖሯቸው መልእክቶችን በዛ መልኩ እንዲያሻሽሉ ይረዳቸዋል ይላሉ። በኢቫና ፒድቦርስካ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አሁንም ከዚሁ ከዩናይትድ ስቴትስ የመጪው ምርጫ ዘመን ርዕሰ ጉዳይ አንወጣም። ባይደንና ትራምፕ ዩክሬንን አስመልክቶ የሚያራምዷቸው ፖሊሲዎች ልዩነትን የሚመለከት ነው ዘገባው። የዩናይትድ ስቴትሱ ፕሬዝዳንታዊ እጩዎች ጆ ባይደንና ዶናልድ ትራምፕ የፊታችን ሐሙስ በምርጫ ዘመኑ የመጀመሪያቸው የሆነውን ክርክር ያደርጋሉ። የዩክሬንን ጦርነት በክርክሩ ወቅት ዋና ዋና የውጭ ፖሊሲ ጥያቄዎች አንዱ እንደሚሆን ይተበቃል። የአሜሪካ ድምጽ ታቲያና ቮሮስኮቭ የዩክሬን ጉዳይ በተመለከተ ሁለቱ እጩዎች የሚያራምዷቸውን የፖሊሲ ልዩነቶች ተመልክታ ያደረሰችንን ዘገባ አስማማው ነው እንደሚከተለው ያቀርባል።
ጆ ባይደን እና ዶናልድ ትራምፕ ሁለቱም በዩክሬን የተካሄደ ያለውን ጦርነት በማስቆም አስፈላጊነት ቢስማሙም እንደ ውጭ ፖሊሲ ባለሙያዎች ትንታኔ ግን ትራምፕ ያን መሰለው ሐሳብ በሩሲያው መሪ ቭላድሚር ፑቲንና በዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ መካከል እንዴት እንደሚፈጠር ብዙም ግልጽ ያደረጉት ነገር የለም። ሰርጌይ ኩርዴሊያ በቫይሎር ዩኒቨርሲቲ የፖለቲካል ሳይንስ ትምህርት ክፍል ተባባሪ ፕሮፌሰር ናቸው።
He advocated only for the need to start some types of talks and negotiations and he said that he could be would be willing to
እርሳቸው የተሟገቱት የሆነ አይነት ንግግርና ድርድር መጀመር ስለማስፈልጉ ብቻ ነው። በመሆኑም እነዚህ ድርድሮች በፑቲንና በዘለንስኪ መካከል በሚካሄዱበት ሁኔታ ለመሳተፍ ፈቃደኛ ሊሆኑ እንደሚችሉ ተናግረዋል። ይሁንና የሰላም ስምምነቱን ለማሳካት የሚታሰበውን ንድፍ አላመለከቱም።
ለዩክሬን የሚሰጠውን እርዳታ ለማዝለቅ በዩናይትድ ስቴትስ ምክር ቤት ውስጥ ብርቱ ፍልሚያ ይካሄድ በነበረበት ወቅት ትራምፕ በበኩላቸው የሚሰጠው ብድር እንጂ እርዳታ መሆን የለበትም የሚል አቋም አንጸባርቀዋል።
We're thinking about making it in the form of a loan instead of just a gift. We keep handing out gifts of billions and billions of dollars.
በስጦታ ብቻ ሳይሆን በብድር መልክ ጭምር የሚሰጥበትን መንገድ እያሰብን ነው። በአያሌ ቢሊዮኖች የሚቆጠር ዶላር ለስጦታ ስናቀርብ ቆይተናል።
ትራምፕ በተጨማሪም ዩክሬን ለመርዳት በሚደረገው ጥረት አውሮፓ ትልቁን ድርሻ መውሰድ አለበት ይላሉ። በዩክሬን የቀድሞ የአሜሪካ አምባሳደር እንደነበሩት ጃነር ብስትይታ ግን ትራምፕ በድጋሚ ከተመረጡ በዚያ ጦርነት እንደተሸነፉ ነው መታየት አይፈልጉም። ጃነር ብስት በአትላንቲክ ካውንስል የዩሮዥያ የጥናት ማዕከል ዲሬክተር ናቸው።
We do know that Trump perceives himself as a strong man, does not want to be associated with foreign policy failure.
ትራምፕ ራሳቸውን እንደ ሁሉን አድራጊ አድርገው እንደሚያዩና ስማቸው በውጪ ፖሊሲ ከመደረስ ውድቀት ጋር ታይዘው እንዲነሳ እንደማይፈልጉን አውቃለን። ነገር ግን በትራምፕ ፕሬዝዳንትነት ዘመን ሩሲያ በዩክሬን ጦርነት ድል ተቀናት ከውጪ ፖሊሲ ውድቀት የሚቆጠር ነው የሚሆነው።
አንዳንድ መሪዎች ጦርነቱን እንደ ዋና ዩናይትድ ስቴትስ የደህንነት ስጋት አድርገው ሲመለከቱ፣ ሌሎች ደግሞ ከፍ ያለ ወጪ የሚያስወጣ እንቅፋት አድርገው በሚያዩበት የትራምፕ ሪፐብሊካን ፓርቲ በዩክሬን ጉዳይ ዙሪያ የሚያራምዱ አቋም የተከፋፈለ ነው።
For many of members of the Republican foreign policy establishment is viewed as a declining power and hence the Russian-Ukrainian
ሩሲያ ለአብዛኛው የሪፐብሊካን የውጪ ግንኙነት ፖሊሲ ተቋማት የተጽዕኖ አድራጊነት አቅሟ እየቀነሰ ነው። ስለሆነም የሩሲያ እና የዩክሬን ጦርነት ከነሱ አቋም አንጻር ለጸጥታ ጉዳዮች የሚውል ብዙ የዩናይትድ ስቴትስ አቅም ሳይባክንበት በፍጥነት እልባት ማግኘት ያለበት ግጭት ነው።
United States walks away, it will put Ukraine at risk. Europe is at risk. The free world will be at risk, emboldening others to do what they wish.
United States ይህን ጉዳይ ቸል ብላ ከተወች ዩክሬን አደጋ ላይ የምትወድቅበት ሁኔታ ይፈጠራል። አውሮፓም እንዲሁ። ነጻው ዓለምም ለአደጋ ይጋለጣል። ጉዳት ሊያደርሱብን የሚፈልጉ ወገኖችም የልብ ልብ እንዲሰማቸው ያደርጋል።
የዩናይትድ ስቴትስ የጦር መሳሪያዎች ሩሲያ ውስጥ በሚገኙ ወታደራዊ ላሞች ላይ እንዳይውሉ በዩክሬን ላይ የጣሉትን ገደቦችን ባይደን በከፊል አስወግደዋል። ያም አቋማቸው ባይደን በሩሲያ ላይ ተጨማሪ ኢኮኖሚያዊ ጫና ለማድረግ በሚወስዷቸው እርምጃዎች በሁለተኛው ዙር ያስተዳደር ዘመናቸው በሚከተሉት ፖሊሲ እንደሚንጸባረቅ የአሜሪካው የካቶሊክ ዩኒቨርሲቲ ፕሮፌሰር ማይክል ኪሜጂ ያስረዳሉ።
Determining their foreign policy on the basis of the election in some crude fashion, but there are limits
ከምርጫው ጋር በተዛመዱ ጅምላ ጉዳዮች የተነሳ በዚሁ ላይ ተመርኩዞ ብቻ የውጭ ፖሊሲያቸውን ይወስናሉ ማለት አይደለም። እንዲሁ ባለው ሁኔታ ውስጥ መቼም አንዳንድ ገደቦችና መፈናፈኛ የሚያሳጡ ሁኔታዎች አይጠፉም። ነገር ግን ባይደን በ2028ቱ ምርጫ ዳግም መወዳደር ስለማይኖርባቸው የነዚህ ሁኔታዎች ግጽታም በጣም የተለየ ይሆናል።
እጮቹ ዩክሬን አስመልክቶ ያሏቸውን ልዩነቶች በሩሲያ ጉዳይ ያላቸውን አቋም ለየቅል የሚያንጸባርቅ ነው። ትራምፕ ዩናይትድ ስቴትስ ከሞስኮ ጋር ያላትን ግንኙነት ለማሻሻል ሲሆን ፍላጎታቸው፣ ባይደን በአንጻሩ ሩሲያ በዩክሬን ላይ የፈጸመችውን ወረራ ተከትሎ ሞስኮን ለማግለል በወሰዱት እርምጃ መቀጠል ነው ፍቃዳቸው።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን የዕለቱ መስተናዶዎች እዚህ ላይ ተጠናቀቁ። ኤደን ገረመው መስተናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን በማቀናበር አብረናችሁ ቆይተናል። ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። ጤና ይስጥልን።